ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን እንደምን አመሻችኋል። ካሜራ ድምጽ ዋሽንግተን ዲሲ ስቱዲዮ የዛሬ የካቲት 7 2015 ዓ.ም መሰናዶ ጀምሯል። ከአሁን ሰዓት አንስቶ ከኛ ጋር ካመሻችሁ ከምትሰሟቸው ጥንቅሮች መካከል
ይህ የራሴን ቻፕተር አሳልፌ ስሰጥ ቀጣዩ ትውልድ በጣም እድለኛ ነው ይሄን ማምነው። ምክንያቱም ይባላል አባባል ወዴት እንደምትሄድ ለማወቅ የሚመለሰውን ሰው ጠይቀው ይባላልና አትሊስት የሚጠይቁት ሰው አንዳቸው።
የሰማችሁት ወጣቱን የህክምና ባለሙያ ዶክተር በጸሎት ከበደ ነው። በቅርቡ ከተራራው ጫፍ የተሰኘ መጽሐፍ አሳትሟል። ስለ መጽሐፉ ይዘትና ስለ ህክምና ትምህርት ቤት ፈተናዎቹ አጋርቶናል። በምሽቱ ይደመጣል። በሌላ በኩል በርካታ ወጣት ሴቶች በማህበራዊ ሚዲያዎች ላይ አጓጉል ፎቶዎችን ከመልቀቅና ከሌሎች ጋር ተያይዞ በጥቃት እንዲሁም ደግሞ ማስፈራራት እየተጋለጡ ነው። በዚህ ዙሪያም ዘገባ ይኖረናል። ይህና ሌሎች የምሽቱን መሰናዳዎች ኤደን ገረመው እመራለሁ። ኤልያስ አስማራ ደግሞ የምስልና ድምፅ መሀንዲሳችን ነው። አሁን ወደ ዘገባዎቻችን እንሻገር። በስልክ ካሜራዎች ላይ የሚቀሩ የግል ፎቶዎችና እንዲሁም ደግሞ የጽሑፍ ምልልሶች ከጊዜ በኋላ ተመልሰው ካሉበት በመውጣት የብዙዎችን ህይወት እየረበሹኛሉ። በተለይም ብዙ ሴቶች በዚህ መልኩ ተመልሰው በሚመጡ የጽሑፍና የፎቶግራፍ መልእክቶች እና እንዲሁም ደግሞ ከማንነታቸው ጋር ተያይዘው በሚሰጡ የማህበራዊ ሚዲያ አስተያየቶችና ማስፈራራቶች ለጥቃት ተጋላጭ ሆኗል። እነዚህ ጥቃቶች በኢትዮጵያ ውስጥ ምን ያህል ይፈጸማሉ ስትል ስመኝሽ የቆየ በኢንተርኔት አጠቃቀም ደህንነት ዙሪያ ጥናቶችን ያጠናችው ሰላማዊ ተዘራን አነጋግራታለች። ቀጥሎ ይቀርባል።
በኢንተርኔት አማካኝነት የሚፈጸሙ ጥቃቶች ስንል ምን ማለታችን ነው?
በኢንተርኔት አማካኝነት የሚፈጸሙ ጥቃቶችን ስንል ጾታን መሰረት በማድረግ ሆምጋስ ጎጂ ልማድ ወይም ፍራተ ጾታ ትርክቶችን የሚያስቀጥል ተግባር ነው እና ይህ የሚፈጸመው ማህበራዊ ሚዲያዎችን ኢንተርኔቱን በመጠቀም ነው።
እነዚህ ምን አይነት ጥቃቶች ናቸው በኢንተርኔት አማካኝነት ሊፈጸሙ የሚችሉት?
እነዚህ ጥቃቶች በየቀኑ ህይወታችን ላይ ማለትም በማህበራዊ ድረገጾች ያሉ የምናሳልፈው ህይወቶቻችን ላይ የሚደርሱ ኢፍትሃዊ የሆነ ተግባሮች ናቸው። ወደ ኦንላይን ስፔሱ ወይም ደግሞ ወደ ማህበራዊ ሚዲያም የሚሄዱት ማለት ነው። እነዚህ ጥቃቶች የተለያየ አይነቶች አሏቸው። ለምሳሌ ስም መስጠት ወይም ስድብ ሊሆን ይችላል። ወሲባዊ አስተያየቶችን መስጠት ሊሆን ይችላል። ኢንተርኔትን ተጠቅሞ ማስፈራሪያ ማድረስ፣ ስም ማጥፋቶችን ሊሆን ይችላል። ወይም ደግሞ ይሄ ዶክሲንግ የምንለው የሰዎችን አድራሻ ወይም ደግሞ የሴቶችን አድራሻ ኦንላይን ላይ መለጠፍና ከዛ ሌሎች ሰዎች ኮንታክት እንዲያደርጓቸው ለምሳሌ የቤታቸውን አድራሻ ሊሆን ይችላል፣ ስልክ ቁጥራቸውን ሊሆን ይችላል። እና እነዚህም የመሳሰሉ ጥቃቶች አሉ። ይሄ ሁሉም ተሰብስቦ አንድን ሴት ላይ ቡሊ ማድረግም የመሳሰሉ ጥቃቶች አሉ። እነዚህ ጥቃቶች በጣም ስም ያላቸው ፖለቲካ ላይ ያሉ ሴቶች ወይም ጋዜጠኛ የሆኑ ወይም አክቲቪዝም ላይ ያሉ ሴቶችን በሚበረታ ቢሆንም ኦልሞስት ኦንላይን ስፔስ ላይ ያሉ ሴቶችን በሙሉ ላይ የሚደርሱ ጥቃቶች ናቸው።
ኢትዮጵያ ውስጥ ይሄ ነገር ምን ያክል የተለመደ ነው? ምን ያክል ይፈጸማል?
ኢትዮጵያ ላይ በደንብ አልተጠናበትም፣ ግን ካለን ንግግሮች የምንረዳው ከምናገኛቸው ፖለቲካዎች ላይ ያሉ ጋዜጠኛ የሆኑ ሴቶች ወይም ደግሞ አክቲቪዝም ላይ ካሉ ሴቶች ጋር ባለን ኮንቨርሴሽን የምንረዳው በጣም ጎልቶ ይታያል። ግን ኢፌክቶቻቸውን ነው የምናየው። ወይም ደግሞ እንዲህ ሆኖ ከኦንላይን ስፔስ ጠፍቱ ወይም ደግሞ ሶሻል ሚዲያ ወይም ማህበራዊ ድረገጾችን መጠቀም አቆሙ ሲባል እና የተለያዩ ጥቃቶች ሲደርሱባቸው ስክሪንሻት ተደርጎ ዶክመንት ተደርጎ የሚቀመጡትን ነው እንጂ የምናየው በግልጽ የተቀመጠ ቁጥር ወይም ዳታ የለንም። እዛ ላይ በጣም ትልቅ ጥናት ይጠይቃል።
በቅርብ ጊዜ አሁን ለምሳሌ አንድ መነጋገሪያ ሆኖ የነበረው ያልተገባ ፎቶ በማህበራዊ ሚዲያ አማካኝነት ለቃለው ብሎ የማስፈራራት ጥቃቶች ከአንድም ሁለትም ተደጋጋሚ እንሰማለን እና ምናልባት ከሰማሻቸው በግለሰብ ደረጃም ከምታውቂያቸው ኬዞች አንጻር ምን አይነት ጥቃቶች ይፈጸማሉ?
ኦንላይን ላይ ወይም ደግሞ ማህበራዊ ድረገጽ ላይ የሚፈጸሙ ጥቃት አይነቶች ኦልሞስት ሁሉንም ይፈጸማሉ። ኢትዮጵያ ላይ ከምንሰማቸው አንጻር ማለት ነው። ለምሳሌ አሁን የማይሆን ስድቦችን መስጠት፣ የእርቃን ፎቶን ለቃለን ብሎ ማስተላላት ወይም ኮርሽ የምንለው፣ የሰዎችን ስም ማጥፋት፣ በተለይ ቫይራል ሞቢንግም ሁሉም ኦንላይን ላይ የሚደርሱ ጥቃቶች በሙሉ ይፈጸማሉ። እንዲያውም እኔ በጣም ስራዋን ያጣች ልጅ ሁላ ነበረች ፎቶዋን ያለሷ ፈቃድ ቴሌግራም ግሩፕ ላይ ፖስት ከደርኩስ ከመስልክ ቁጥሯ እየተደወለላት ከብዙ ወንዶች እና ከብዙ ወንዶች እየተደወለላት እናገኝሽ አይነት እንትን ነበረና ሶ እነዚህ አይነት ጥቃቶች በጣም ኮመን ይፈጸማሉ። አንዳንዴ ከወንድ ብቻ ላይሆን ይችላል የሚመጣው፣ ከሴቶችም ሊመጣ ይችላል። አንዳንድ ነገሮችን ለማስፈራራት በተለይ ፖለቲካሊ አንድ አይነት ጎራ የማይደግፉ ከሆነ እንደዚህ አይነት ነገሮች በጣም አሉ እና ፕላትፎርሞቹን ታየው ፌስቡክ ቀድሞ ስለመጣ በጣም ብዙ ሰው ስላለ ኢትዮጵያ ውስጥ ፌስቡክ ላይ እናየዋለን ያንን ነገር በጣም ማለት ነው። ግን ሌሎች ሶሻል ሚዲያ ፕላትፎርሞች ላይ የሉም ማለት አይደለም። ለምሳሌ አሁን ቲክቶክ በደንብ ኮመንት ሴክሽኖችን ገብተን የምናይ ከሆነ በጣም ሴቶች ላይ የሚደርሱ ቫይለንሶች በተለይ ስም መስጠትና ህዝቦች እና ወሲባዊ አስተያየቶች በጣም ተንሰራፍቶ ይታያሉ።
እንግዲህ አንቺ በዚህ ዙሪያ በርካታ ጥናቶችን አድርገሻል እና ለጉዳት የተዳረጉ ሴቶች አጋጥሞሻል። ጉዳቶቹስ ምንድን ናቸው?
በተለይ ሲናገሩ በጣም ብዙ ስነ ልቦናዊ ጉዳት ወይም አካላዊ ጉዳት የደረሰባቸው አሉ። ለምሳሌ ኦንላይን ጀንደር ቤዝድ ቫዮለንስን ብዙ ጊዜ ኢንቨንት ለምናየው ኦንላይን ስፔስ ላይ ብቻ የሚቀር ነገር ስለሚመስለን ትልቅ ነገርም አናየውም። እነዚህ ትሬቶች ወይም ደግሞ በተለይ አንዳንድ ጊዜ ማስፈራራቶች ከኦንላይን አልፈው ወደ ከአህዛዊ ዓለም ወይም ደግሞ ወደ እውኑ ዓለም የሚመጣሉ እና እንደዛ በሚሆንበት ጊዜ ትልቅ ስነ ልቦናዊ ጉዳቶችን ያመጣሉ። አንዳንዴም ደግሞ ትልቁ ጉዳት የሚመጣው ምንድን ነው? ኦንላይን የተለያዩ ኦፖርቹኒቲዎች የምናገኝበት እና የመጠቀሚያ መንገድም ነው እና ከዛ ኦንላይን ሴት እንዲወጡ ያረጋቸዋል። በተለይ በጣም ትልቅ ስነ ልቦናዊ ጉዳት የሚደርስ ከሆነ ሳይበር ሞቢንግም ከሆነ ማለት ነው። ሌላው ዝም ማስባያ አድርጎ ይጠቀሙበታል። በተለይ ፖለቲካ ላይ ያሉ ሴቶችን ወይም ጋዜጠኛ የሆኑ ሴቶችን በምናይበት ጊዜ ዝም ለማስባል ነው። በተለይ ኦንላይን ስፔስ በደንብ የሚጠቀሙ ከሆነ ዝም ለማስባል ነው የሚጠቀሙበት ነው። ሌላው ይሄ በደንብ የሚታየው አጀንዳ ማስለወጥ ነው። እሱም በተለይ በጣም አክቲቪዝም ላይ ያሉ ሴቶችን እና የሴቶች መብትን የሚሟገቱ ሴቶች ላይ ካምፔን ወይም ደግሞ የማህበራዊ ረገጭ ዘመቻ በማይካሄድበት ጊዜ አጀንዳ ለማስለወጥ የእነዚህ ጥቃቶች ውጤት አንደኛው አጀንዳ ማስለወጥ ነው።
እንግዲህ ሴቶች ራሳቸውን ከእንደዚህ አይነት ጥቃቶች ለመከላከል የሚችሉት እንዴት ነው? ምን አይነት መፍትሄዎች አሉ?
እንደ ሀገር በጣም ከባድ ነገር፣ እንደ ገሃዱ ዓለም ጥቃት ስለማናየው ህጎች የሉንም። ወይም ደግሞ ህጎቻችን ላይ በተለይ ማህበራዊ ድረገጽን ተጠቅመው የሚገቡ ጥቃቶችን ቅንጭብ ብዙ ነው። የተወሰኑ ቦታዎች ላይ ያሉት ነው። እንደ ህግ ራሱ በተነሳ ዶክመንት ተደርጎ እንደ ፍሬምወርክ ይቆጠመጣለን ነገር የለም። ስራት እንዳት ጋፓዮ አለው። ግን እንደዚያም ቢሆን ኦንላይን ትሬድ በሚደርስበት ጊዜ ኦንላይን ነው ብሎ አለመካው በጣም ተሻለ ነው የሚሆነው። ስለዚህ ሁሌም ለምሳሌ ማስፈራሪያዎች ከሆኑ የተጻፍኩን ስክሪንሾት ማድረግ ግልጽ ከሆነ እና ቪዲዮ ከሆነ እነዚህንም ዶክመንት ማድረግ የተሻለ ነው። ዶክመንት አድርጎ ለሶሻል ሚዲያ ወይም ደግሞ ለማህበራዊ ድረገጽ ሚዲያው ሪፖርት ማድረግ ወይም ማመልከት ከዛም አልፎ ግን ለፖሊስ ማመልከቱ የተሻለ ነው ሆነ። ምክንያቱም እነዚህ ጥቃቶች ከደረሱ በኋላ ወደ ገሃዱ ዓለም ከተቀየረ በኋላ ለምን አላመለከታችሁም የሚል ጥያቄ ሊመጣ ይችላል። ስለዚህ ሁሌም ኦንላይንም ቢሆን ህጎችን ባይኖሩም ለፖሊስ ማመልከቱ የተሻለ ይሆናል። አንዳንዴም ደግሞ ለፖሊስ አመልክታ የተሰሙ ሰዎችም ስለሰማን ማለት ነው። ጥቃት የሚያደርሱ ሰዎች ኦንላይን ስፔስ ላይ ከኮምፒውተር ጀርባ የተደበቁ ሰዎች ናቸው እና ትክክል አድናችሁ መራፍ በደንብ ጠንካራ የሆነ ሜሴጅ መላክ አንዳንድ ያስቀርፏቸው ሊያቆሙ ይችላል። ይህም አንዳንድ ሰዎች ላይ ደርሶ ያልታየ ነገር ነው። ሌላው እነዚህም ጥቃት ያደረሱ ሰዎችን አንፍሬንድ ማድረግ አንፎሎ ማድረግም የተሻለ ይሆናል። ምክንያቱም ማህበራዊ ሚዲያ ላይ የሚደርሱ ጥቃቶች የስነ ልቦና ጫና ወይም የስነ ልቦና ጥቃታቸው ከፍ እያለ ሚሄድ ስለሆነ እነዚህ ሰዎች አንፍሬንድ አንፎሎ እና ብሎክ ማድረግ የተሻለ ይሆናል።
ምናልባት የሶሻል ሚዲያ የማህበራዊ ሚዲያዎችን አጠቃቀም የቴክኒካል የሆኑ የኮምፒውተር የኢንተርኔት አጠቃቀሞችን ማወቅስ ምናልባት ራስን ለመጠበቅ ይረዳል ትያለሽ?
በጣም ይረዳል። እንዲያውም አንዳንድ ጊዜያቶች ላይ ሀከሮች ላይ ሆኑ ይችላሉ አካውንት ሀከር ነው ፖስት ሊያደርጉ የሚችሉት ማለት ነው። አንዳንዴ በመቀራረብ ብዛት አብረውን ካሉ ባለቤት ጋር ሊሆን ይችላል ወይም ደግሞ ከቦይፍሬንድም ጋር ሊሆን ይችላል ፓስወርድ መቀየር በጣም ኮመን ነው እና በጥል ጊዜ ያንን ፓስወርድ አንቀይረውም ብዙን ጊዜ ነው። እንደዛ ሆነው አካውንቶቻቸውን የተወሰደባቸው ሰዎች ነበሩ። ስለዚህ ጥሩ የሆነ የዲጂታል ሴኪሪቲ ተግባራት ሲኖሩ የተሻለ ይሆናል። ለምሳሌ ፓስወርዶቻችንን ቶሎ መቀየር፣ ለማንም ሼር አለማድረግ፣ ከዛ ከፓስፖርት ጋርቸን ክስቴት ቨሪፊኬሽን ከፓስፖርት ቨሪፊኬሽኖችን እዚህ ፕራይቬሲ ሴቲንጎቻችን ላይ ገብተን ማስተካከል ራሱ አንዳንዴ ከብዙ ነገር ውስጥ ያረጉናል ማለት ነው።
ምናልባት እንደማጠቃለያ ከመንግስት ሊሆን ይችላል ወይም ከተለያዩ ተቋማት እነዚህን ጥቃቶች ለማስቆም እና የተሻለ የኢንተርኔት አጠቃቀምን ለማዳበር ምናልባት ከነሱ የሚጠበቅ ነገር ካለ በሱ እናጠናቅ።
ከመንግስት ብጀምር ህጎቻችን ላይ ጠንካራ የሆነ ህግ ቢኖረን የተሻለ ነው የሚሆነው። ምክንያቱም ለምሳሌ ኦንላይን ላይ በማያውቁት ሰው በተደጋጋሚ ሜሴጅ ተልኮላቸው ከዛ በኋላ ሳይመልስ ሲቀሩ አፊት ለመዳካብ የሚል አይነት ማሰራሪያዎች ደርሶባቸው ራሱ ለማን ሪፖርት ማድረግ እንዳለባቸው አቁም እና ለፖሊስ ራሱ ሪፖርት ሲደረግ ራሱ አንዳንድ ጊዜ ፖሊሶች ኦንላይን እኮ ነው በቃ መውጣት ነው የሚል አይነት ነው የሚኖራቸው። ስለዚህ ህጎች ቢኖሩ የተሻለ ነው የሚሆነው። ከህጎቻችንም በላይ ግን ህግ አስከባሪ ተቋሞቻችን በተለይ ፖሊሶችን ትሬኒንግ መስጠቱ እና ለግንዛቤ ማስጨበጫ መስጠቱ የተሻለ ይሆናል። ሌላው ሲቪል ሶሳይቲ ኦርጋናይዜሽኖቻችን የግንዛቤ ማስጨበጫዎች የተሻለ ያደርገዋል። ሚዲያዎች ደግሞ እንደ ሚዲያ ግዴታ ይኖርባቸዋል እዚህ ላይ ግንዛቤ በተለይ ለህብረተሰብ ግንዛቤ ማስጨበጥ የሚዲያ አንደኛው ስራ ወይም አንደኛው ግዴታ ነው የሚሆነው እና ሚዲያዎቻችንም እዚህ ጉዳይ ላይ
በጣም ነው የማመሰግነው። በተለይ በኢንተርኔት አማካኝነት በሴቶች ላይ የሚደርሱ ጥቃቶች ምን አይነት ናቸው? ምን አይነት ጉዳት ያስከትላሉ? ከነዚህ ጉዳቶች ራስን መጠበቅ የሚቻለው እንዴት ነው በሚሉ ሐሳቦች ላይ ተወያየነው። በጣም ነው የማመሰግነው። በሌላ ጊዜ ተመልሰን ደግሞ በዚህ ሐሳብ ላይ እንደምንገናኝ ተስፋ አደርጋለሁ።
እሺ፣ እኔም በጣም ነው የማመሰግነው።
ዶክተር በጸሎት ከበደ የህክምና ትምህርቱን በቅርቡ ያጠናቀቀ ወጣት ሐኪም ነው። ከሰሞኑም ከተራራው ጫፍ የተሰኘ መጽሐፍ ጽፎ አሳትሟል። ይህ መጽሐፍ በህክምና ትምህርት ላይ ሳለ እንደ ተማሪ ስላጋጠሙት ፈተናዎች እንዲሁም ደግሞ ተስፋ መቁረጥና ወድቆ መነሳትን የሚያሳስሉ ነገሮችን አካቷል። ቆይታችን ራሱን ከሚያስተዋውቅበት ይጀምራል።
ዶክተር በጸሎት ከበደ ባላሉ ሐኪም ነኝ። አሁን ለጊዜው በፕራይቬት ክሊኒክ እየሰራው እገኛለሁ። ዘንድሮ ነው የተመረቁት። እንግዲህ ይሄ ነው ያለው አጠራጅ።
አመሰግናለሁ። እንግዲህ ቅርብ ጊዜ ደግሞ ከመመረቅህ ጎን ለጎን ወይም ደግሞ ስራ ላይ ከመሆነህ ጎን ለጎን ከተራራው ጫፍ ላይ የተሰኘ መጽሐፍ አሳትመሃል። ይህ መጽሐፍ ይዘቱ ምንድን ነው? ተደራሽ ማድረግ የፈለግከው ለማን ነው? ሳይያይዘህ ንገረኝ።
ከተራራው ጫፍ ላይ የተሰኘ የመጀመሪያ የበኩር ልጅ ማለት ይችላል ነው ይቀጥላል ብዬ ስለማመን የመጀመሪያ መጽሐፍን ጽፍ ያለሁኝ። ይህ መጽሐፍ እንግዲህ ውስጡ ብዙ ነገር አለው። እንድጽፍ ያነሳሳኝ ነገር አንደኛ እኔ ያለፍኩበት ጎዳና ትንሽ ቻሌንጂንግ ነበረ። በሜዲካል ላይፍ በሚሄድበት ጎዳና ትንሽ ወጣ ገባዎች ነበሩ። ጉልበት ያዝም ያደርጉ ተስፋ የሚያስቆርጡ መንገዶችን ሄጂ ነበርና መጽሐፍ ላይ የተወሰኑትን ጠቅሻለሁ። በእርግጥ ግን አንደኛ ብዙ ሰው እንግዲህ የህክምና ትምህርትን ይፈልገዋል። ውጤታም ትቶ ወደዛ መግባት ይፈልግ ነበር። ደግሞ ውስጤ ያን ነበር መጀመሪያ ላይ እና እንደማንም ኢትዮጵያዊ የቤተሰብ ፍላጎት አለ፣ ልጅነት አለ በጊዜው እና በእንደዛ ብዬ ከገባሁኝ በኋላ ያ ነገር እንደምፈልገው ውስጤ እንደነበረው አልነበረም ለጊዜው እና ያኔም አለማደግም ልጅነትም ስለነበረ ውስጤ ትልቅ ትግል ይፈጠር ነበር እና በዛ ውስጥ ሲሄድ በጣም ብዙ ቻሌንጅ ነበረው። ተስፋ መቁረጥ ነበረው። ነገ አይታየኝም ነበር እና እነዚህን ሁሉ ጎዳናዎች በህክምና ትምህርት ውስጥ ብዙ ሰው ያልፍበታል የሚለውን ነገር አሰብኩኝ። ወጣቶችን ሳስብ ለወጣቶች መትረፍ እንዳለብኝ ሳስብ ነው የተነሳስቼ የጻፍኩት እና 7 ምዕራፎች ያሉት መጽሐፍ ነው። 2 ምዕራፍ በተለይ እኔ ያለፍኩበትን ከባድ ጎዳና ተስፋ መቁረጥ ይጠቅሳል። የተቀረው ምዕራፍ ግን ሰዎች የሚያልፉበትን ጎዳና እንዴት ያልፉታል፣ ውድቀት የሚለውን ሀሳብ እንዴት ያዩታል የሚለውን በራሴ አንድምታ ይዤ ለመምጣት ሞክሬያለሁ።
በእርግጥ አሁን ከቅርብ ጊዜ ወዲህ የህይወት ክህሎት ዩቱቦች፣ የተለያዩ መጽሐፎች ለኢትዮጵያውያን እየደረሱ ነው። አንተ ደግሞ የራስህንም መንገድ በተለይ በትምህርት ቤት ውስጥ ሊያጋጥም የሚችል በተለይም ደግሞ በህክምና ትምህርት ቤት ውስጥ የሚታየን ነገር ነው የጻፍከውና አንተ ተማሪ በነበርክበት ጊዜ እንደዚህ አይነት መጽሐፍ አግኝተህ ቢሆን ኖሮ እረዳዋለሁ ይጠቅመኛል ብለህ ታስባለህ ወይ? ካምባቢያን መቼም ከታተመ ቅርብ ጊዜ ነው ግን በርግጥ ካምባቢያን ሲደረሰ ምላሽ ምን ይመስላል?
እውነት ለምናገር ያው ምናልባት የኔ መጻፍ ስለሆነ አይደለም ግን ከኔ በኋላ ያለው ትውልድ እድለኛ ነው ብዬ አምናለሁ። ምክንያቱም መጻፊ መግቢያ ላይ ለመጻፍ ሞክሬ ያለው እና ምንድነው ለመጻፍ ሞከርኩት የሰው ልጅ ፐርፌክት መስሎ ሙሉ መስሎ መታየት የሚፈልግበት ጊዜ ነው። ከምን ጊዜውም በላይ ደግሞ ያሁኑ ጊዜ ደግሞ ይበልጣል። ምክንያቱም ድክመቶቻችን እንዲታዩ አንፈልግም፣ ውድቀቶቻችን እንዲታዩ አንፈልግም፣ ችግሮቻችን እንዲታዩ አንፈልግም። ብዙ ሰው የወደቀበት ጎዳና ኖሮ እኔ እኮ በዚህ ጎዳና ወድቄያለሁ ብሎ ከመማሳየት የራሱን ክብር ከመጠበቅ ሌላው ሰው በዛ ጎዳና ሲወድቅ ዝም የሚልበት ዘመን ነውና ኩበትን ጎዳና እኔ እኮ በዚህ ጎዳና ወድቄያለሁ ይሄ የራሴን ቻፕተር አሳልፈይ ስሰጥ ቀጣዩ ትውልድ በጣም እድለኛ ነው ይሄንም ማምነው። ምክንያቱም ይባላል አባባል ወዴት እንደምትሄድ ለማወቅ የሚመለሰውን ሰው ጠይቀው ይባላልና አትሊስት የሚጠይቁት ሰው አላቸው። ከኔ በፊት የቀደሙ ሰዎች እንደዚህ አይነት በጂ አግኝቾ ቢሆን ኖሮ በጣም እድለኛው ነበር። ብዙ ተስፋ ቆረጥኩባቸው ምዕራፎች በመልካም ሁኔታ አልፈባቸው ነበር በያስባለውና በዚህ በህክምና ትምህርት ብቻ አይደለም በተለያየ ትላልቅ ሰዎች ማውርተውኛል በስልክ በእድሜ ትልቅ እንላቸው ሰዎች አግኝተውኝ ያወሩኝ ሰዎች አሉ። ደውለውልኝ ያወሩኝ እስኪገርመኝ ድረስና በብዙ የህይወት አንተ ይጻፍከው አይመስልንም ትልቅ ሰው ይጻፍልኝ አይመስልም ብሎ ይደውሉልኝ ትላልቅ ሰዎች አሉ። ብዙ ፊድባኮችን አግኝቻለሁ። በቂ ነው ብያላምንም ገና ብዙ ሰው ሪቻውት ማድረግ አለብኝ ብያምናለሁ።
ቀደም ስትናገር ህይወት እንዲከብድህ ካደረጉ ነገሮች አንደኛው በቤተሰብም ግፊት ለህክምና ትምህርት ያለ የሚሰጥ ክብርና ትኩረት እንዲሁም ልጅነት ነው ብለህ አንስተሃልና ይሄንን ነገር ከዚህ ቀደም የአሜሪካ ድምጽ ያነጋገራቸው ወጣት የህክምና ባለሙያዎች እንደ ችግር አንስተውት ያውቃሉና እስቲ በማህበረሰብ ውስጥ ያለው ለህክምና ትምህርት የሚሰጠው ትኩረትና እንዲሁም ደግሞ ወጣቶች ከነፍሳቸው ጥሪ ከችሎታቸው ከክህሎታቸው ከፍላጎታቸው ውጪ በትምህርት ጎበዝ ለሆኑና ለህክምና ትምህርት ከሚሰጠው ክብር አኳያ ወደዛ በማዘንበላቸው የሚያጋጥማቸው ከራስ ጋር ግጭት ምን ይመስላል? ስላለፍክበት እስቲ ስለሱ ጥቂት ነገር በል።
በጣም ትልቁ ግጭት እሱ ይመስለኛልና እኔም በጊዜው ውስጤ ነበሩ ብዙ ጩኸቶች ነበሩ። እንግዲህ ይሄ መጽሐፍ ጽፊ ወይ መጽሐፍ ሆኖ እንዲወጣ ካደረገኝ ዋናው ነገር አንደኛ ውስጤ የነበረ የአርት ፍላጎት ነው። እንዴ ደሞ ለጽሁፎች የነበረኝ በጣም ጥልቅ የሆነ ፍላጎትና በተለይ ደግሞ በሜዲካል ላይፍ ላይ ትልቅ ችግርም የሆነው በጣም ብዙ ማንበቢያ ጊዜ ያስፈልጋል። እረፍት ብዙ ማይኖርም። አብዛኛውን ጊዜ የምታሳልፊው ከትምህርት ጋር ነውና በዛ ስትረስ ውስጥ ሲኮን አይ ዶንት ኖ እንዴት እንደሚሆን ባይገባኝም ብዙ ውስጣቸው ብዙ ታለንት መውጣት ይጀምራል። ብዙ ልጆች እኔን ብቻረልምና ያኔ በጣም ትልቅ ቻሌንጅ ነበር። በኔ ድሜ የነበሩ ያንግ የነበሩ ልጆች በሚዲያ ሳይ ብዙ መጽሐፍ ጽፈው ሳይ በፎቶግራፊ በትላልቅ ቦታ ላይ ሲደርሱ በሙዚቃም በተለያየ ነገር ስኬት ላይ ሲደርሱ ማስበው የነበረው እድሜን ያበላሽው እንደነበር የማይገባኝ ቦታ ሆኜ ዋጋ እየከፈልኩ እንዳለው ለኔ ትልቅ ቻሌንጅ የነበረው ያ ነው። ለኔም ብቻ አይደለም አጠገብ የነበሩ ብዙ አሁን ተመረቀው ዶክተር የሆኑ ጓደኞቼም ጋር ትልቅ ቻሌንጅ ነበርና የሚመጣው ትውልድ እኛ በየነበት ቁዳና መሄድ የለበትም። ከአባቴ ጋር ያደረኩት ንግግር አረሰውም መቼም ትልቅ የህይወት ሺፍት እንዳደርግ ነበር ያደረገኝና ምናልባት ለኔ በጊዜው ትክክለኛ ድምጽ ነው ያስባለው። ምክንያቱም መመለሴ ሚዛን የሚደፋ ነገር ሆኖ ነው ያገኘሁት። አሁን ላለሁበት ለደረስኩበት ቦታ ሚዛን የሚደፋ ነገር ነው።
ስኩል አሁን ያስተውለት ያክሰል መልቀቂያ ፈተና ተፈትነው ውጤት ያመጣላቸው ተማሪዎች ሊጠቀሙበት እንደሚችሉ ጠቅሰሃልና ምንድነው እሱ በቃ በቅድሚያ ማሰብ ያለባቸው?
አይ ቲንክ መጻፊ ምጄሌ ነበርና ካነሳሽልኝ ሐሳብ የተወሰነች መስመር ልበል። ገጽ 25 ላይ እውነታው በሚል ርዕስ ያለ ጽሑፍ ላይ ነበርና የደረሰብን መከራ ባለንበት የሚያስቀረን እኛ ላይ ብቻ እንደሆነ በመስበክ ነው። እኛ ብቻ ተለይተን ተቃላቾች እንደሆነ በመንገር ነው። በገጠመህ እክል ልብህ አዝኖ ጥግህን ይዘህ ቁጭ ብለህ ሳለህ በዚህ መንገድ እኮ የወደቅከው አንተ ብቻ ነህ ይልሃል። ኩርምት ካልክበት ስፍራ ይቀርብህና ስማኝማ ይልሃል። እንደምንም ብሎ ቀልብህን እንደሳበም ጆሮህንም እንዳገኘ ሰነፍ ነህ አትጠቅምም፣ ደግሞ ከመንገዱ ማብቂያም አትደርስም ይልሃል። አንተን ተሽመድምደህ ባለበት ተጣጥፈ እስከቆየለት ድረስ የነገረ ሁሉ እውነት ይመስልሃል። ዓለምን በአንተ የውድቀት ዜና ዙሪያ ብቻ የምትዞር ይመስልሃል። እውነት እኮ ነው። ይወደክ ቀን ሁሉም ጭልም ብሎ ነው የሚታየው። ሰው ትፈራለህ፣ መዝናናትን ትፈራለህ፣ ትብረት ማድረግን ትሸሻለህ። ላንተ መፍትሄው ቤት ውስጥ መደበቅ ብቻ ይመስላል። ትንሽ እንኳን መስኮቴን ገርበት ባድርጌ አካባቢ ሊብት አይነህ ራሱ መርጦ የሚያይልህ ተሰብሮ ይቀሩትን ብቻ ነው። ጆሮውን ሳይቀር የሚሰማው ድምጽ የደነበሸ ጥይት የከሸፈ ሰውር አይና ጽንስ ሲጨነግፍም የሚያሰማውን ብቻ ነው። በተዘጋ ክፍል ውስጥ መሆን አንድ ነገር ነው። እኔ ግን መውጫ በር እንኳን ከሌለው ጉድጓድ ውስጥ ገብቻለሁ ትላለህ። ይህ ሁሉ ግን እመነኝ እንቢ ብለህ ብድግ እስክትደረስ ብቻ ነው። ስትነሳ ግን መንገዱን በሙሉ እየወደቁ የሚነሱ ተነስተውም የሚሮጡ ሞልተውት እንዳሉ ይታያል። ያንን ድምፅ መስማት እንደሌለባቸውም በዛ ድምፅ እድል መስጠት እንደሌለባቸውም እንግዲህ ተደራሲ የመጀመሪያ ተደራሲ ከጊዜው መገጣጠም ጋር እነሱ ይሆናሉ ብዬ አስባለሁ። እና ይህን ዋና መልእክት ይማም ነው
በማህበራዊ ሚዲያ ድረገጽ ወይም ደግሞ በሌላ አማራጮች ከመጽሐፉ ውጪ ወጣቶችን ልታገኝ ሞከርኩበት ሁኔታ አለ ወይ?
በማህበራዊ ድረገጽ እርግጥ ተተራራው ጻፍ ላይ የሚል የፌስቡክ አድሬስ አለ። ያን ያህል ብዙ ማክቲቭ ባይሆንም በመኖርበት ከተማ በቢሾፍቱ ወይም ደብረዘይት ከተማ ላይ መጀመሪያ ያደረኩት ነገር ምንድነው? ተመረቂ ስመጣ የተማርኩባቸውን ትምህርት ቤቶች ቪዚት ማድረግ ነበር። ሁለት ትምህርት ቤት ነበር የተማርኩት፣ አቤኒዘርና ቤዛ። ቤዛ ለቅርብ እሄዳለሁ ብያለሁ። አቤኒዘር ትምህርት ቤት ከዘጠነኛ ክፍል እስከ 12ኛ ክፍል ላሉ ተማሪዎች ስላይድ አዘጋጅቼ ተሰብስበን የሴሚናር የመስጠት ፕሮግራም አካሄድን ነበር። በጣም ፍሩስል ነበረ። ትምህርት ቤቶችን ሪች አውት ለማድረግ ሞክሬያለሁ። ሚዲያ ተደራሽነት በደንብ ስላላገኙ ሊሆን ይችላል እና እንድቀጣይ ቅድ እሱ ነው።
ዶክተር በጸሎት በጣም ነው የማመሰግነው ስለነበረን ቆይታ።
እኔም እጅግ አድርጌ አመሰግናለሁ።
ጋቢና ቪኦኤ ጋር ናችሁት። ከኛ ጋር ስለሆናችሁ አብዝተን እናመሰግናለን። ቱባ መጽሐፍት በኢትዮጵያውያን የተለያዩ ቋንቋዎች የሚጻፉ መጽሐፍትን በዲጂታሉ ዓለም ለማዳረስ ያለመ አዲስ አገልግሎት ነው። በእጅ ስልክ ላይ የሚጫነው ይኸው መተግበሪያ በድምጽ የተተረኩ መጽሐፍትን ያስደምጣል፣ በዲጂታል ቅጂ የሚነበቡ መጽሐፍትንም ያቀርባል። የወጣትና አንጋፋ ጸሐፍትን ስራዎች ስላካተተው አገልግሎት የበለጠ ለማወቅ የቱባ መጽሐፍት ፈጣሪ የሆነው ስበት ቴክኖሎጂስ አጋር መስራች ለኢኮኒል ማን ሀብታሙ ስዩም ከዚህ ቀደም አነጋግሮስ ነበር። ስለ መተግበሪያው ዓላማ ለኩን ከሚያስረዳበት ቆይታቸው ይጀምራል።
በአፕሊኬሽን ያው ከሁለት ዓመት ተኩል በላይ የፈጀንበት ፕሮጀክት ነበረ። ተቀዳሚ ዓላማው ምንድነው? ደራሲያንን በይበልጥ ተጠቃሚ ለማድረግ ማለትም የተሻለ ሮያልቲ ክፍያ እንዲያገኙ፣ ከሱም ተጨማሪ ደግሞ በህትመት ወቅት የሚያጋጥማቸውን አንዳንድ መጉላላቶችና የትራንስፓረንሲ ኢሹዎችን ለመቅረፍ ከዛም በተጨማሪ ደግሞ ተደራሲው በየትኛውም የሀገራችን ክፍል ሆኖ ለጊዜው መጽሐፍቶቹን ማግኘት እንዲችል ክፍለ ሀገርም በከተማ ውስጥም ያለ ማንኛውም ኢንተርኔትና ስማርትፎን ያለው ሰው መጽሐፍትን በኢቡክና ትረካ ወይም በኦዲዮ ቡክ ሌላው ዓለም ላይ እንዳለው እኛም ሀገር የኛ ሀገር ድርሰቶች በዛ መልኩ እንዲሰራጩ ነው እየሰራን የምንገኘው።
በአሁኑ ሰዓት ምን ያክል መጽሐፍት በእናንተ ቋት ውስጥ ይገኛል? በድምጽ የተሰረቁት ምን ያክል ናቸው? እንዲሁ ደግሞ ለንባብ የቀረቡትስ ምን ያክል ናቸው?
ወደ 50 የሚጠጉ መጽሐፍት ነው አሁን ለጊዜው አፕሎድ ያደረግነው። ፕሮዳክሽን ላይ ያሉ ሌሎችም ይኖራሉ። ኦዲዮቡክ ደረጃ ወደ 10 የሚጠጉ ይመስለኛል ካልተሳሳቱ፣ ኤግዛክት ቁጥሩን አላውቀውም። ኦልሬዲ ፕሮዳክሽን ላይ ያሉም ስላሉ ምን ያህሎቹ ወደ ሲስተም አፕሎድ እንደተደረጉ ለጊዜው ትክክለኛውን ቁጥር አላውቀውም፣ ግን 50 አካባቢ የሚሆኑ መጽሐፍት እንዳሉ አውቃለሁ።
በእናንተ አውታር ላይ የሚቀርቡ መጽሐፍትን የምትመርጡበት መስፈርት አላችሁ ወይስ ማንም ያሳተመ ሰው ወይንም በድምጽ ማቅረብ የሚችል ሰው ስራዎቹን ማቅረብ ይችላል?
ለጊዜው እኛ ነን ወደ ደራሲዎቹ እየሄድን ኮንታክት እያደረግናቸው የነበረው። ገና ወደ ገበያም ስላልወጣን የእኛንም ኤግዚስተንስ አብዛኛዎቹ ስለማያውቁ እንደዛ ነበረ። አሁን ላይ ግን ራሱ ደራሲዎችም ኮንታክት እያደረጉ ይገኛሉ። ከዚህ በፊት በህትመት የወጣ መጽሐፍ ነው ለጊዜው የምንቀበለው ከነሱ ጋር። ከዛ የዲጂታል ፐብሊሺንግ መብቱን እንወስድና ኢቡኩን ወደ ራሳችን ፋይል ፎርማት ቀይረን ሚስጥራዊነት ተጠብቆ ኢንክሪፕትድ ሆኖ እኛ ሲስተም ላይ ይገባል ማለት ነው። ማንም ሰው ሰርቆ በተለያዩ ሶሻል ሚዲያዎችም በምንም ማጋራት እንዳይችል ስታንዳርዱን ጠብቆ ነው የተሰራው። ኦዲዮ ቡኮቹም በዛው መልኩ ደግሞ በራሳችን ስቱዲዮ ፕሮዳክሽናቸውን ራሳችን ኮስቱም ከቨር እናረጋግና እነሱንም መጻፎቹን በዛ መልኩ እናወጣለን ማለት ነው። እዚሁ እንደዛ ነው ያለው።
ይሄ የናንተ አገልግሎት ኢትዮጵያ ውስጥ የንባብ ባህልን በማሳደግ ረገድ ወጣቶች ወደ ንባብ ወደ መጻፍ ፊታቸውን እንዲያዞሩ በማድረግ ረገድ ምን አይነት ጠቀሜታ ይኖረዋል ብላችሁ ታስባላችሁ?
በጣም ላቅ ያለ ሚና ይኖረዋል። አሁን ላይ እንግዲህ ያውኛ ወደ ገበያው ከመግባታችን በፊት ማርኬት ሪሰርች ስናደርግ ነበር። ዩኒቨርሲቲ አካባቢ ያለውም ሰው የመጽሐፍቶች መወደድ የዋጋቸው የፕሪንቲንግ ኮስት ከፍ ማለት መጽሐፍቶች ዋጋቸውን ከፍ ስለሚያደርገው ንባብ ላይ ትኩረት እንዳይሰጥ እያደረገው ነው። አሁን ላይ ደግሞ ቴክኖሎጂ ስላለ አብዛኛው ሰው ስልኩ ላይ ነው የሚገኘው እና ወደ ክፍለ ሀገርም መጽሐፉን ማሰራጨት ስለማይቻል እኛ ጋር ባለው ሎጂስቲክስ መጽሐፎች ብዛት ወደ ክፍለ ሀገርም ስለማይደረሱ ክፍለ ሀገር ላለውም ሰው እዚህም ከተማ ያለው ሰው ደግሞ በተመጣጣኝ ዋጋ መጽሐፍቶችን እንዲያገኝ ያደርጋል። ንባብ ባህልንም በእርግጠኝነት ያው ከነበረበት ቢሆን ያለ እርምጃዎች ከፍ እናደርጋለን እናሻሽላለን ብለን ነው እየሰራን ያለ ነው።
እንደዚህ ያለው አገልግሎት በሌሎች ሀገራት በተለይ በምዕራባውያን በአውሮፓውያን ሀገራት እንዲሁም ደግሞ በተወሰኑ የአፍሪካ ሀገራት ውስጥ የተስፋፋና ብዙ ሰዎችም የሚጠቀሙበት ነው። ኢትዮጵያ ውስጥ ከሞላ ጎደል አዲስ ይመስለኛል። ከዚህ በፊት የተጀመሩ አገልግሎቶች ነበሩ፣ ብዙም አልገፉም፣ ብዙም አልተስፋፉም። ይገጥመናል ብላችሁ የምታስቡት ተግዳሮት ምንድን ነው? ምንስ መንገድ ልትፈቱ ታስባችኋል?
ያው አንድ ተግዳሮት ሆኖብን የነበረው ያው የደራሲዎች እንዴት ነው ይህ ሲስተም የሚሰራው ቢለውን እሱን ማሳየት ማስረዳቱ ወኛን ሲስተም እንዲቀላቀሉ የማድረጉ መጀመሪያ ሰሙን ላይ ሲያጋጥመን የነበረ ተግዳሮት ነው። እሱንም ያው የድርጅቱን ፕሮፌሽናሊዝም እና አሰራራችንን ትራንስፓረንሲውን ካዩ በኋላ ያው ቅድም ያልኳቸውን አንጋፋዎቹን ደራሲዎች ወጣቶቹን ሀሳቡን ወስዶት ሀሳቡን ገዝተውት ከኛ ጋር እየሰሩ ይገኛሉ። እሱ ነበር እንደ ተግዳሮት እንዳስቸገረን። ያው ሁለት ደግሞ ያው የቴክኖሎጂ አዌርነሱ ትንሽ ስለሚያስቸገረኝ ሀገር ኢቭን ከሳይናፕ ጀምሮ በቀላሉ ሳይናፕ ማድረግ ኢሜል አድሬሳቸውን በስርዓት ማስገባት የማይችሉ አንዳንድ ዩዘሮች እያጋጠሙን ነው። አሁን ላይ እሱ ነው እያስቸገረን ያለው። እሱንም ሚቲጌት የምናደርግባቸው መንገዶች ያው እየፈለግን እና መፍትሄዎችን ወዲያው ወዲያው ለመስጠት እየሞከርን ነው።
የመጪ ዘመን ህልማችሁ ወይንም ግባችሁ ምንድን ነው?
በጣም ጥሩ። ያው አሁን ላይ ለጊዜው በሎካል ፔመንት ሲስተም ብቻ ነው የሚሰራው ሲስተማችን። ያ ማለትም በኢትዮጵያ ንግድ ባንክ፣ በአቢሲኒያ ባንክ እና በቴሌብር የዲጂታል ክፍያ አማራጮች ብቻ ነው ክፍያዎችን ተጠቃሚዎች መፈጸም የሚችሉት። ከዚህ በኋላ ግን ወደ ኢንተርናሽናል ፔመንትም በውጭውም ዓለም ያለው ኢትዮጵያዊ ደግሞ እነዚህን አገልግሎቶች ማግኘት እንዲችሉ ለነሱ ያው በተቻለን በቅርብ ጊዜያት ውስጥ እሱኛውን ሲስተም ለመዘርጋት እየሞከርን ነው። ከሱም በተጨማሪ ያው አሁን ላይ ላይብረሪያችን አነስ ስለሚል እሱ ላይ እሱን የማዳበር እሱን የማስፋት ስራ ላይ እየሰራን እንገኛለን። እንግዲህ በተቻለን ጥሩ አይነት እንዴት ነው ኢትዮጵያዊ ፕሮዳክት ሲባል ያለችዋን ስቴሪዮታይፕ አስፈን ጥሩ ነገር ጥራቱን የጠበቀ ነገር ዓለም አቀፍ ስታንዳርዱን የጠበቀ ነገር ይዘን መጥተናል። እሱን ደግሞ ለተደራሹ በስርዓቱ ለማድረስ እና በቀጣይ እንግዲህ ጥሩ ኢትዮጵያዊ መተግበሪያዎች ከሚባሉት አንዱ ለመሆን ነው እየሰራን የምንገኘው።
እጅግ በጣም አመሰግናለሁ ላይኩን ቱባ ስለተሰኘው መጽሐፍት በድምጽ እየተተረኩ ስለሚቀርቡበት እንዲሁም ደግሞ እንዲሁ ለንባብም ስለሚቀርቡበት አዲስ አገልግሎት ስለነገርከን በጣም አመሰግናለሁ። መልካም የስራ ጊዜ ይሁንላችሁ። መልካም ምሽት ይሁንልን።
እሺ እሺ፣ እናመሰግናለን በጣም። መልካም ጊዜ።
የተከበራችሁ ተመልካቾቻችን የዕለቱን የጋቢና ቪኦኤ መሰናዶ እዚህ ላይ ፈጽመናል። ሳስተናግዳችሁ የቆየሁት ኤደን ገረመው፣ በምስል ቅንብሩ ደግሞ ኤልያስ አስማራ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን ነበር። ዝግጅቶቻችንን በአሃዱ ሬዲዮና ቴሌቪዥን ላይ ይከታተሉ። ድምጽ ያማህል ይከታተሉ። ሰላም ጤና ይስጥልኝ። ሰናጀሩ